የዘር ሐረጋቸውን የሚመዙት ከንጉስ ላሊበላ ነው። ከልመናዎች ሌላ መክሊት የለንም ባዮች ናቸው። ምን ነው ሲባሉ መልሳቸው የአባቶቻችን ነው የሚሉት። በተለምዶ አሚናዎች፣ በሌላ አጠራር ላሊበላዎች እየተባሉ የሚጠሩ ማህበረሰቦች። አሚናዎች ወይም ላሊበላዎች በሀገራችን በትግራይ፣ በኦሮሚያና በአማራ ክልሎች በተለያዩ ቦታዎች ተበታትነው የሚገኙ ማህበረሰቦች ናቸው። ድሮ ድሮ ገና በሌሊት ወፍ ጭጭ ሳይል ጎሳ ይቀድ ነበር የሚለምኑት። ዛሬ ግን ጠራራ ፀሐይን መርጠዋል። ከረፈደ ያገኘሁት ሰውነት ለገሰ በአንድ ግለሰብ መኖሪያው ቤት ላይ በር ላይ ቆሞ የሙገሳ ቃላቱን እንዲህ ሲያወርድ ነበር።
እንኳን ተገናኘን የዘረ መልካም ነች አገለታ ይድረሰው አድሮ ይገናኛል ሞት ያልቀደመው ሰው ጥሩ እንደ በረሌ የማደፈር ሰው አይላለ የሚያበላ እንኳን ሌለው ሰው እጅህን አዝናም ነው ወይ ለስንቱ አደረሰው ከልጇች ጋር አይኔ አበባ ተነት ወዳ ሚስት ተባለቤት ጋር ታገኘው ደና አንዱን ልብስ አልብሰኝ ይቅርብ ይበልና
ለሚሰጥ ሰውስ ምን አይነት ሙገሳ ነው የምትሰጠው?
አሁን እንግዲህ ስጦታን እቀበላለሁ። እሺ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ሰጥቶ ቁፉን አርቆ መልካም መርቆ በጠፋ ጠግቶ በጎደለ ሞልቶ ይስጠልን። ነቀኛ ቢመቀይ ጥላት ቢዋች አምላክ አድርጎ ትልቅ አትሆንም ትንሽ ነቀኛ ከማረረ ሸረኛ ሀረረ የተቀመጥክበት ቦታው መሰከረ ያው ተመልከቶ አበባው ሲያምር ሌት እንደ ጨረቃ ቀን እንደ ጀንበር።
ሳይሰጥ ለሚቀር ሰውስ ምንድን ነው የምትለው?
ሳይሰጥ ለሚቀር አሁን እዛው ምን ባሰጡ ብታሰናብቱ እንኳን አትቆሙ ብትሉ እኮ ምንም ጉዳት የለውም እልና እዛው ጎረቤት እሄዳለሁ። ጎረቤት እሄድና በእናንተ ማድሉኝ ባለማረጉ ሰው ብዬ ልመናያን ቅርስ ቀጥል እንኳን ተገናኘን የዘረ መልካም ልጅ ገለታ ይድረሰው አድሮ ይገናኛል ሞት ያልቀደመው ሰው። አሽሙሬን መጀመሪያ ነው ባለጌቢ ከበር አይጠጣም ማበር ያዩ ልጅ ደግ ነው ምንም ጦም ቢያድርህ ያዩ ልጅ ደግ ነው ዝናውን ይወዳል ንፉግ ለመንገዱ እያየን ያገዳል በእናት በአባቱ የት በመስጠት ያደገ ያበላል ያጠጣል እያደገደገ በእናት በአባቱ የት መስጠት ያላየ ሰው ሲያሞግሱት ያውቅ ቢያሙት ወዳይ በሰው ያላየ ትልቅ ዘር ያዩ ልጅ ደግ ነው ይገኛል በውሉ ቢያገኝ በገንዘቡ ቢያጣ በምግባሩ። ይህ እንግዲህ እሱ አሽሙር ነው።
ሰውነት ለገሰ ከጎጃም ደጀን አካባቢ ነው የመጣው። ኑሮ በሙሉ ልመና ላይ ነው የተመሰረተው። ታሪኩን እንዲያጫውተኝ ጥቂት ጊዜ ለመንኩት። በቆይታዬ ግን ታሪክን፣ ባህልን፣ እምነትንና ጥበብን ተማርኩበት። ይሄው ለእናንተም አካፈልኳችሁ። ጥያቄን ስጀምር ልመና ወይስ ስራ የቱን ልምረጥልህ አልኩት።
ወደ ስራችን ልንር ነው ምንም ከቤታችን ስንወጣ በበጋም ቢሆን አያችንን ጭነን ስንሄድ ወደ ስራችን ልንር ነው ምን ልመርከው ምን እንግዲህ አመተ ምህረቱ ምን ላይ እንደሆነ እንጃ ነኝ። 18 አመት ወደዚህ ያው ልመና ላይ ነው ያለው።
ወላጆች እያየህ ነው ያደግከው?
አዎ እነሱን እከተላለሁ። ያው በበጋም ያው ገጠር ሀያ እያጠብቃለሁ እነሱ የሚሉትን እከተላለሁ። ተዘዋሪያ ግጥሙንም ምኑንም ተነሱ ተማርክ። ያው
ብዙ ጊዜ ከተማ ላይ የምትታዩት ክረምት ላይ ነው። ለምንድን ነው ክረምትን የምትመርጡት?
ከተማ ስለምናሳልፈው ነው ክረምቱ። በበጋ ገጠር ነው እህል አዝመራ ይወቃል ገጠር ነው የምንለምን። በክረምት ግን ከተማ ያው የመንግስት ሰራተኛው ምኑም እረፍት ነው ምንድነው ያው በክረምት ከተማ ነው የምናሳልፍ።
ሙሉ ስራችሁ ግን በቃ ይሄው ልመና ነው?
ሌላ ስራ የለንም። ወፍጭጭ ሰማይ ብልጭ ሲል የተጀመረ ነው። ሌላ አሚና ሽኮራ አዝማሪ ይሆናል ነው ጥናቢል ድምጽ ታገኘ አዝማሪ ይሆን ነው እንጂ ሌላ ነገር የለውም።
በቃ ከዛ ውጭ ማረስም መነገድም የለም።
የአሚና ገበሬ ፍየል በሬ ታይቶ አይታወቅም ሲጀመር የለውም። ትልቅ እንረደው ነው እንጂ ይታረስበት አይባልም። እና አሚናም ያው ልመና እንጂ የለውም።
ግን ለምን እንደምትለምኑ ታውቃላችሁ?
ለምን የማይምለው ያው ቅድም ማስቀምጥልሻለሁ ያው ይቆምጣቸዋል። ግን አሁን ትልቁን አረስተን የምመልሰው ትቶ ተቆምጦ ያየነው ነገር የለም ብቻ እኔ ተቸር ነው ልቆመጥ ነው ወይ ሰው መጀመሪያ አልሆንም በማለት ያው በፍራቻ ሁሉም ያው በመህል ነው በመለመን ያለ እንጂ ትቶ ሞክሮ የተቆመጠ አላየንም።
እንደው ለአንድ አመት እንኳን የሞከረው ሰው የለም?
የለም
አቆመው
የለም። ያ ቢታይማ በእርግጥ መቁመጡንም እናረጋግጥ ነበር። እንደገናም ታልቆመጠው ደግሞ ሻል ሻል ያለው ወደ ስራ ለምን ይሰማራ ነበር።
አይ ብዙ እኮ አሁን በጉልበታችሁ ሰርታችሁ መብላት የምትችሉ ሰዎች ናችሁ በአብዛኛው።
ማጎቱም ነበረን እንጂ አሁን እኮ ይሄው ይሄን ነው የሚያስቀምጥኩልሽ ይሄው ይሆናል በማለት ነው እንጂ ሰርቶ መብላት ነው የመሰለ ነገር እኮ የለም። የሰው ፊት እኮ ነው።
ግን አሁን ከዚህ ከልመና የምታገኙት ገቢ በቂ ነው ብለህ ትላለህ?
እሱማ እየኖርንበት አሁን በበጋ ስንትና ስንት ጭነን እናስገባለን እኮ። አዎ ቅርብ ቅርብ ዙሪያ ያለውን ጭነን እናስገባለን፣ ራቅ ያለውን እንሸጣለን። እና ያ እንኳን እኛን ለሰውም ተርፋለን።
ዘራችሁ ግን ከየት እንደመጣ ታውቃለህ?
ዘራችን የመለሻው እንግዲህ ያው ላሊበላ የሚባለው። አዎ ከዛም በኋላ እንግዲህ በየቦታው ነው። አሁን በዚህ በመራ ቤቴም አለ እና በሸዋ ላሊበላ እንባላለን ስማችን። በጎጃም አሚና ነው። በወሎ አባውዴ እንባላለን። በጎንደር አባነዝም እንባላለን። የስማችን ይሄ
ነው። ጋብቻስ እንዴት ነው የምትጋቡት? እርስ በራሳችሁ ነው ወይስ ከሌ ወጣ ብላችሁ ማግባት ትችላላችሁ?
ኧረ እርስ በራሳችን ነው። እኛ እስከ ሰባት ቤት ድረስ ጠይቀን ባይድ ነው ከሌላ ሰው ጋር አንጋባም። አዎ
ለምንድን ነው?
ጋብቻማ ይከለከለናል። ምስቱ ልመና ሊሄድ ነው ወይስ ይሄኛው እርሻ ሊገባ ነው? ስለማይገርም በዚህ ምክንያት አይሆን።
የራሳችን ዘር ነው
የምታገባው? አዎ የትም ቦታ የትም ሩቅ ቦታ ቢሆን ያው የራሳችን ዘር ፈልገን።
ፍቅር እኮ ግን አስቸጋሪ ነው። አሁን እንደው ሌላ ልጅ አሁን ለምሳሌ ሌላ ከእናንተ ዘር ውጭ ፍቅር ቢያስቸግረው ምን ልታረጉ ነው?
እኮ እንግዲህ እስካሁን እንጃ የለም እንጂ እንግዲህ ያማ ያው ተበላሸ ማለት ነው። ሌላው ስገባ በቃ
አንተ እንደው ስራውን ብትተው ትመርጣለህ ወይስ መቀጠል ነው የምትፈልገው?
እኔ እንኳን እድሜም እንግዲህ ገፋ እያለ ነው። እኔም የወለድኩት ልጅ አሁን ወደ ስራ ለሚሰማራ ደስ ይለኛል፣ ግን ይሄ ይሆናል በማለት ፍራቻ ውስጥ ነው ያለው።
እስከ ለተሞት ነው ማለት ነው መለመን ያለበት?
አዎ ሌላ ምን አለ? ምንም አማራጭ የለም እኮ።
ያሁን ዘመን ልጅስ እንደው የመለመን ፍላጎት አለው?
ፍላጎቱ የላቸውም። ብቻ እንግዲህ እኛ ቀደም ያልነው ደግሞ እንዲህ እንሆናለን የሚል አስፈራራቸው ስለምናስፈራራቸው ነው እንጂ ፍላጎቱ የላቸውም። እንኳን እነሱ እኛ በአሁኑ ዘበን ላይ እኛ ራሱ እየጠገነን እናያለን። አስጠልቷል። ነገሩም ተራቋል። አማርኛውም ተሰው የሚወጣ አማርኛም ሌላ ጉዳይ እየሆነ ነው። ያን ባህሉን መከተሉን ትቶ ሌላ አማርኛ እያዞረ ነው ያለ። ያልተቀየረ ነገር የለም። ቀይሩ ለምን ሰርታችሁ አትበሉም ነው የሚሉን በየቦታው። እኛ ዝም ብለን አከረምን ይዘን ተቀምጠናል እንጂ ያው በየቦታው አሁን ተቀባይነት የለም።
አሚና ሲኮራ ዛሬ ይሆናል ብለኸኛል እና አሁን አንተ መቀየር ብትፈልግ አዝማሪ መሆን አይከለክልህም?
አይከለክለኝም። ድምጼ ነው የሚጠይቅ። ያ ድምጻዊ መሆን አለብኝ እና ዘፈኑን መቻል አለብኝ፣ ድምጻዊ መሆን አለብኝ እንጂ ያ ሲሆን ያው ስጡኝ አይደል? ሌላ ምን አለ? አዝማሪም እኮ ያው ስጡኝ ነው። በዘፈን ተቀየረ እንጂ ስጡኝ ነው። ሰው ፊት ያው እንጣጥ እንጣጥ ብሎ ያው ስጡኝ ብሎ ተቀብሎ ነው። ሌላ ነገር ለውጥ የለውም አለ ነው።
ስለዚህ አዝማሪ መሆን ማንም አይከለክልም።
አዎ ድምጽ ማጣቴ ነው እንጂ ምንም የሚከለክለኝ ነገር የለም። ያው ስጡኝ ነው፣ ሌላ ነገር የለውም።
ግን እኮ አሁን ስሰማው ድምፅ ቆንጆ ነው፣ ለዘፈን ይሆናል።
አይ አልሆን ብሎ ነው እንጂ ሳልሞን ከው ቀረው ብለሽ ነው? አልሆን ብሎ ነው።
ሞክረዋል?
አሁን ከማሲንቆ ጋር ተነገሩ ጋር ሳይይዘው አልሆነም። ስላልሆነ ተውኩት እንጂ ስጡኝ ስለሆነ መንገድ የሚሆን
እንደው ግጥሙንስ እንደው ከየት ነው የምታገኙት? የተሸመደደ ነው ወይስ አዳዲስ ነገር ትጨምሩበታላችሁ?
ግጥሙን እኛ እንደሆነልን ነው ታገኘን ተዚችውን ፈጠር እናደርጋታለን። በቅጠሉም በሳር በቅጠሉም በቤቱም እንገጥማለን። በአዲሱ ቤትም አዲስ አለም ይገባበት እንላለን። ግጥም እዛው እየፈጠርን ነው በአብዛኝ። በስተቀር ያው ስንከታተል ታባቶቻችን ያችን የሰማናትን የያዝናትን ያችናት በቃ። ሌላ በትምህርት የለ በምን የለ ተከትለን ያጠና ነው።
ለልመና የምትወጡት በጣም በደረቁ ሌሊት ነው። ድሮ እንደውም በጣም በሌሊት ነበረ እና አሁን እንደውም ከነጋ እየመጣችሁ ነው እና ለምንድን ነው በሌሊት የምትወጡት?
አማ ባህሉ ነው፣ ደስ የሚል ሌሊት ነው። አሚናና ጅብ ተነጋ ያምርበትም ነው የሚባል። አሚናና ቅቤ ፀሐይ ተሞቀው አይረባም ነው። ሌሊት ይነሳል፣ እንደተኙ ይገጣጠማል፣ ይጮሃል። የዛን ጊዜ እንደሆኑ ሰውም አልናቀውም ነገሩን። ብድግ ይላል፣ መብራቱን ያበራል፣ ይከፍታል፣ ይሸልማል፣ ይመረቃል፣ ተመርቆ ይሄዳል። በዚህ ምክንያት ነው ሌሊት ምነት።
ታዲያ አሁን ለምንድን ነው ባህሉን የሻራችሁት? አሁን እኮ ቀን ቀን ነው እየመጣችሁ ያለ።
አሁንማ እንደማስቸገር ስላደረገን ነው። ትንሽ ሌሊትም ሲሄዱ እንደመጎዳትም እያሉ እንደው ዱርየውም ምንም እንደ መጎዳት ሳንቲም ያላቸው እየመሰላቸው እንዲያ ሲሆን ጊዜ ያው ወደ ቀን አዙረነዋል።
ሴቶቻቸው አሁን በሌሊት መነሳት ልጅም ይዞ በሌሊት መሰቃየት ጥሩ ነው ትላለህ? በተለይ ይሄ ስራ ለሴት ልጅ ጥሩ ነው?
ተጥም ሲወረደ ነዋ። ጥሩ ሆኖ አይደለም እኮ ያው ተቀባይነት ይኖረዋል አይደለም። ተጥም ሲወረደ ስለሆነ አለ ሴት ደግሞ አሚን አይሄድም። መታወቂያችን ያው ግልጽነታችን ሴት ይዘን አህያችንን ስነር ይሄ ነው የኛ መታወቂያ።
አሁን አንተ መቼ ሴት አለህ ከጎን?
አሁንማ እንግዲህ እንደ ጊዜ ሆኗል። አውጭኝ አውጭኝ። እሷን በበኩሉ ያው እየሞከረች ነው። ያ ነው እኔ አንዱ ቤት ሲይዝ እሷን ፈቀቅ ብላ አንዱ ሰፈር ላይ ነው ያለች። በየብቻችን እየጮን ማለት ነው።
አሁን እዚህ ምንድን ነው ቤት ተከራይታችሁ ነው ያላችሁት?
አዎ እዚህማ ኪራይ ነው።
ስንት ብር ትከራያለህ?
ክራይኛ በቀን ነው እንደ ወለል ለምንከፍል 5 ብር እየከፈልን ነው ያለን።
አመሻሽ ላይ የት ነው የምታመሹት?
መሻሽ መዋ ብሎ ጉርስ አይቀር። ሴቶችም ያው ቡናቸውን አፈሉ፣ ጠላም ተሞከሩ፣ ያው በጆክ ያመጣሉ፣ ቁጭ ላሉ። እኛም ደግሞ ያው ተቀላቅለን ወደ መጠጡ ነው። አይቀር ያው እንግዲህ ጉረሮ አይደል? አዎ ወደዋ ላይ ነው።
ቁጣባ የሚባል ነገር የለም ማለት እኮ ነው።
አይ ቁጣባ እንደው ቢኖርም ልብ ያለው ይሞክራል። ተስተቀረ ግን ለማጠጥ ደግሞ ወደዋ ላይ ነው። አሁን እንግዲህም ለወር ነው። አዎ
ስለዚህ ከጆዳስ ነው ኑሯችሁ ማለት
ነው? ከጆዳስ ነው። ስለዚህ እኛ እንደውም ለነገ የሚባል ነገር የለም። አሁን የመጣ ነው እንጂ አልፈጠረብንም። አደንም አናጣም። ለምን አትጣ ተልምን አትውጣ ነው ያለን ሲሰራ ነው።
ተበበል ነው።
አዎ እና የሚጨክንም ብንም የለም። አሁን ለእህቱ ለወንድሙ የማያበድረው እንደው እኛ በቃ ስንል ደንገት ይልልናል። አደር ያርጎልን ይሆን እንግዲህ። አዎ
ስሙንም መናገር ያልፈለገ ድምፁም እንዲቀረጽ ያልፈለገ አንዳሚና ደግሞ እንዲህ ብሎኛል። ልመና ያባቴ ሆኖ እንጂ ጥሩ አርሶ አደር ነኝ። ደግሞም የናጠርኩ ሀብታም ነኝ። እልፍኝና አዳራሽ ያለው ቤት አለኝ፣ በሬዎችም አሉ። ግን ባለምን እቆመጣለሁ አለኝ። ከሰውነት ጋር በነበረኝ ቆይታ ሰውነት ከህዝቡ ብሎም ከማህበረሰቡ ራሱን ልዩ አድርጎ የገለጸበትን ሀሳቦች እንደገና ማስታወስ ጀመርኩ።
ለምን አትጣ ተልምን አትውጣ ነው ያለን። ሲያሚና ገበሬ ፍየል በሬ ታይቶ አይታወቅም። ሲጀመር ከሌላ ሰው ጋር አንጋባም።
ግን በአንድ ማህበረሰብ ውስጥ በተለይ ከባህል ጋር በተያያዘ ራስን አግዝፎ ወይም አሳንሶ ከፍ ሲል ራስን ልዩ ፍጥር አድርጎ መቁጠር መነሻው ምንድን ነው? በባህር ዳር ዩኒቨርሲቲ የስነ ባህል መምህር የሆኑትን ዶክተር ዋልተ ንጉስ መኮንን ጠየኳቸው።
እንግዲህ በእያንዳንዱ ማህበረሰብ ውስጥ የሚገለሉ ካስት የሆኑ ግሩፕስ አሉ። ራሳቸውን በተወሰነ ነገር ለይተው የሚታወቁ ማለት ነው። እንግዲህ አመጣጣቸውን ወደኋላ ሄዶ ማየት ይፈልጋል። ለምን ራሳቸውን በዚህ ባህል ውስጥ አኖሩ? ለምን በዚህ ተለይተው እንዲታወቁ አደረጋቸው? የሚለውን ወደኋላ ሄዶ መመርመር ይፈልጋል። ከመገኛ ቦታው አንጻር ሁሉ አንዳንዴ በሀብት ክፍፍል ወቅት ድርሻ ላለመያዝ ማህበረሰቡ ካለው ሀብት ከሪሶርሱ በሚሻ ምትግል አንዳንዴ በጊቶ ሊቀርሰው ይችላል። ቀድሞ የያዘው ኃይል ቦታውን ከተቆጣጠረው አሁን ለምሳሌ በእኛ ማህበረሰብ እነሱ ብቻ ሳይሆኑ የእጅ ሙያ ሃንድክራፍትም የተገለለ ነው። ካስር ኮርስ አሁን ከግብርናው በተለይ ግብርናው ነው ክብር ያለው ቦታ ያለው ማለት ነው። አሁን ግብርናው ቀድሞ የተሰራው ቦታውን የያዘው አካል አለ። ዘግይቶ ደራሹን ላለማሳተፍ የተለያየ ስም የተለያየ መገለጫ በመስጠት የማግለያ ቴክኒኮች አሉ። የሀብቱ ተካፋይ ተቋዳሽ እንዳይሆኑ በጋብቻም ገብተው እንዳይተሳሰሩ በአንዱ መግቢያው መንገድ ጋብቻ ስለሆነ መተሳሰሪያው መንገድ አንዱ በዚህ ነው ሊገቡ የሚችሉ። ስለዚህ የጋብቻ እንዳይተሳሰሩ በመምረጫ መስፈርቱ ላይ የነውር ለምሳሌ በአጥንት በደም አንስማማም፣ በክብር አንመጥንም፣ አይመጥኑንም በሚል እንዳይቀላቀሉና ከተቀላቀሉም የሀብቱ ተካፋይ እንዳይሆን የማግለያ ቴክኒኮች በተለያዩ የዓለማችን ክፍሎች አሉ። ሁልጊዜ እንደዚህ ካስት ግሩፕስ ባሉበት ሶሳይቲ ውስጥ ሁልጊዜ ታቦስ አሉ፣ መብሮች የማግለያ የፒውሪቲ እና ዴንጀር የምላቸው የመንጻትና የመርከዝ እሳቢዎች በጣም ጎልቶ ይታያሉ። እነዚህ የማግለያ ቴክኒኮች ናቸው እና ብዙ የነውር አስተሳሰቦች ይጫራሉ።
እነዚህ ማህበረሰቦች መለያ ባህሪያቸውስ ምንድን ነው?
በጋብቻም ተለይተው ይታወቃሉ፣ በስራ መስታቸውም ተለይተው ይታወቃሉ። በአኗኗራቸውም ከሰዎች ጋር አይቀላቀሉም። ከራሳቸው ቡድን ውጭ ከሌላው ጋር በተለያዩ የማህበሪያ መተሳሰሪያ መንገዶች የመገናኘት እድላቸው ጠባብ ነው፣ አይተሳሰሩም። ለምሳሌ ሌላው ማህበረሰብ በዝምድና ሲርቅ በስጋ ልገናኝ ሲል በክርስትና በጡት መጣባት በማደጎ በተለያየ መልክ የመተሳሰሪያ እና ዝምድና የመፍጠሪያ መንገዶች አሉ። በንስሐ አባት በተለያዩ ይገናኛል። እነዚህ ግን ከሌላው ማህበረሰብ ጋር የሚተሳሰሩባቸው መንገዶች በጣም ይላል እና ትክክለኛነታቸውን ለማጉላት ምንም አይነት የስነ ልቦና ጫና በውስጣቸው እንዳያደርስ ለመከላከል የሚተኩሉት ደግሞ የእምነት ስርዓት አላቸው። ባህላዊ እምነት ለምሳሌ በዚህ በመለመናቸው ምክንያት ልመናን ወደው ሳይሆን ተገደው እንዳመጡት አዲስ ተክላሉ እና ባይለምኑ ዕጣ ፈንታቸው ምን እንደሚሆን ማለት ነው። ስለ ስነ ልቦናቸውን የማደላደያ ሌላ እንትን እንዳይጫናቸው ህይወታችን ስሜት እንዳይሰማቸው ማምለጫ መንገድ በጽድቅ ይመስሉታል እና ለምሳሌ ከመንፈስ ቅዱስ ጋር ከኢዮብ ጋር እያነጻጸሩ ራሳቸውን ለተቀደሰ ነገር እየሰሩት እንደሆነና ወደ ልዩ ቦታ እንደሚያስገባቸው ፍራጭ ነው ባህሩን ይተኩበታል ማለት ነው። ስለዚህ ይሄ ነገር ስለዚህ አሁን ምንድነው በየትውልድ ውስጥ ይሄ ነገር እየሄደስ ደካማ ፍራ ባህልን ያመጣል። የልጆች የፈጠራ ችሎታቸው እየቀጨጨ ነው የሚሄድ። ትውልዱ ለጥገኛ ጠባቂ ራሱን በሶፍትነ በሌላው እጅ መስራት ይችላል በሌላው እጅ እና ትውልድ ሲጠሩ የየሞተ የተከከለ ነው የሚሄድ። ስለዚህ በእኛ ገር አንዱ የስንስና የስራ ማጣት አካባቢ ተከፍሎ ለምንኖር አንዱ ምክንያት ነው።
እንዲህ ነገሮች ሁሉ በየዘመኑ ሳይሆን በየጊዜው በሚቀያየሩበት ዓለም ውስጥ ሆነ ወደ ኋላ የኖረ ታሪክን አክብሮና አንግሶ በመያዝ ያው የማይወዱትና የማያከብሩትን ስራ እየሰሩ የሚኖሩ እነዚህ ሰዎች በምን አይነት የስነ ልቦና ተጽዕኖ ውስጥ ይወድቁ ነው በማለት በባህር ዳር ዩኒቨርሲቲ ማህበራዊ ስነ ልቦና መምህር ከሆኑት ዶክተር ዮሐንስ አስማረ ጋር ቆይታ አደረኩ።
ማህበራዊ ተጽዕኖ የሚባል አለ በሳይኮሎጂ ወይም ሶሻል ኢንፍሉዌንስ የሚባል። ስለዚህ እያንዳንዱ ማህበረሰብ ወይም የማህበረሰብ አባል በማህበረሰብ ተጽዕኖ ውስጥ ይወድቃል። ያ ተጽዕኖ እንግዲህ አሉታዊም አዎንታዊም ሊሆን ይችላል። ግን ሁላችንም የዛ ባሪያዎች ነን ማለት ነው። በዛ ህግ ውስጥ ነው የምንተዳደረው ማህበራዊ ተጽዕኖ የሚባለው። እና ይሄ ማህበራዊ ተጽዕኖ ሶስት አይነት መገለጫ አለው። ማህበራዊ ተጽዕኖ ግን ከመጀመሪያው ወደ ሁለተኛው ከሁለተኛው ወደ ሶስተኛው ስንል ተጽዕኖ እየበረታ እየበረታ እና ግልጽ እየሆነ ቀጥተኛ ያልሆነው ቀጥተኛ እየሆነ ያንንም ነገር ለመፈጸም ተግባሩ ውስጥ ለመሳተፍ ያለንን ምንትን ይሄድ ያስፈልጋል ማለት።
ስለዚህ እነዚህን ሰዎች ሶስተኛው ላይ ነው የምንጨምራቸው።
እንግዲህ ይመስላል የሶስቱ ማለት አንደኛ እንግዲህ እውቀት ምናምን የሚለው ነገር ባይሆን እንኳን ይሄ ኖርማቲቭ የሚባለው ነገር ባህሉ ሆኖ የቆየውን ነገር ጠብቆ መሄዱ ነገር እሱ ነገር አለ። ስለዚህ የመጀመሪያው መገለጫ አለ ማለት ነው። ሁለተኛው ደግሞ አደራ ይባላል። ብዙ ጊዜ ይህንን ነገር ይህንን ባህል ለምሳሌ የቡና ሰርሞኒ ሊሆን ይችላል፣ የልብስ አለባበስ፣ የልብስ አይነቶች ምናምን ሊሆን ይችላል። ሌሎቹ ነገሮች አባቶች፣ ትላልቅ ሰዎች፣ የማህበረሰብ ምድር ይህን ነገር አደራ አጠናክራችሁ ቀጥሉበት ምናምን ብለው ለቀጣዩ ትውልድ ለአዲሱ ትውልድ አደራ ይሰጣሉ። ስለዚህ ሰዎች በዛ አደራ መሰረት በዛ ጥያቄ መሰረት ያን ባህል፣ ያን አለባበስ፣ ያን የጭፈራ አይነት፣ ያን የአመጋገብና ምግብ አይነት ሊቀጥሉበት ይችላሉ ማለት ነው። በዚህ ከዚህ አንጻር ሁለተኛው መገለጫ አለ። ሶስተኛው ደግሞ ይሄንን ካላደረክ ለምሳሌ እኔ ኢንፎርማል የምሰማው ቀጥተኛ ባልሆነ መልኩ ለምሳሌ መቀመጥ ያመጣል፣ ይሄን ካልሰራ ሀብት አታገኝም ወይም ሌላ ጤና አታገኝም ምናምን ሊባሉ ይችላሉ ሰዎች። ስለዚህ ኮማንድ ያለው ማለት ነው፣ ማስፈራሪያ ያለው፣ ዛቻ ያለው፣ አደጋ እንዳለ የምናይበት ነገር አለ። ስለዚህ የሶስተኛው መገለጫ አለው ማለት ነው። እና በአብዛኛው የሶስቱን መገለጫ ይኖረዋል ብዬ ነው የሚያስበው።
ባሚናዎች ወይም በላሊበላዎች ዘንድ ባህልና ስራ ሆኖ የቀረውን ልመና ቅርጽና ይዘቱን ሊቀይር የሚያስችል መንገድ ይኖር ይሆን? ለዶክተር ዋልተ ንጉስ ያነሳው ጥያቄ ነበር።
ምንድን ነው አካታች ሲስተም መፍጠር? ኢንክሉሲቭ ማለት ኢንክሉሲቭ ዝም ብሎ አይመጣም። አንደኛው በኢኮኖሚ አቅም ሲደረጅ፣ የቴክኖሎጂ ሲስፋፋ በሀገር ውስጥ ልዩ ልዩ የስራ መስኮች ሲመጡ ሲሰሩ፣ የትምህርት እድል ሲከፈት፣ የሰው ልጆች እውቀት እየሰፋ ሲሄድ፣ ከቦታ ቦታ የመንቀሳቀስ የግሩፑ በአንድ ቦታ ላይ ብቻ ታጥሮ የነበረው እንቅስቃሴ ሲመጣ እየተቀላቀለ ሲሄድ እየደከመ እና መጨረሻ ላይ ወደ እንደማንኛውም ማህበረሰብ ራሳቸውን የሚያስተዳድሩበት ሁኔታ ይከሰታል ማለት ነው። ስፔሻላይዜሽን ከመጣ የተለያዩ ስራ መስኮች ክብር ያገኛሉ። አሁን ለምሳሌ በቀደመው ዘመን ካየሽ የሽመና ሙያ የተናቀ ነው። በእኛ ሀገር የብረታብረት ስራ የተናቀ ነው። አዝማሪ የተናቀ ነው። እነዚህ ሙያዎች አሁን ከግብርና ላይ ከሚተዳደር ሰው በላይ ሀብ ማመንጨት ጀምረዋል። የተከበሩ ሙያዎች እየሆኑ ነው። ስለዚህ የተወሰኑ ሙያዎች ላይ የተንጠለጠለውን አስተሳሰብ አማራጮችን በማስፋት ቴክኖሎጂውን በማሳደግ በሰው ልጅ መካከለ ያለው ምን እየሰፋ ይላል ያደገዳል እውቀቱ ይሰፋል ይጨምራል። ስለዚህ በእንደዚህ ፈቃንቶች ናቸው እና ቁም ብሎ ባዋጅ እንደፋሪዶ አይደል
ዝግጅቴን እያጠናቀቅኩ ነው። ግን ከሰውነት ጋር በነበረን ቆይታ አንቺንማ ሰላሞክስሽ እንዲሁ አንሰነባበትን ብሎ ነበር። እኔም ለእናንተ መሰነባበቻ አደረኩት። የከርሞ ሰው ይበል
እንኳን ተገናኘን ለሆዴም ለቀልቤም ደስ አለው። ይበላል ገንዘቡ ሳንዱ አምላክ ባድለው። የኔ ሲያት ወይዘሮም የሴትም አይቲቱ ጥላት ምቀኛሽን ያስቀረው በከንቱ። ያንቺንስ ምቀኛ ያንቺን ሸረኛ በደሮ ጮቱ ያድርቀው መጋኛ። አባያ ሰቅሎ ያዝረው እንደኛ። አማቢያቸን በረናው ማጭማ አታለጆች ጋር ያኖርሽ ዘላለም በዚህ ባለሽበት። እንደ ቢሻው ቢያደርግ ባምላክ ምን አለበት። እንካበኝና ሆዴን ይበላው ደስ ጥላትሽን ያውድመው እንደብርብራው ገብስ። ያናሽን ያናሽን የፈቶ ይዘሮ ሲሆነው እንግዲህ
አመሰግናለሁ
ሁላችሁ ግቡልኝ እናት።